ሰላም ስነስጥልን የተከበራችሁ አድማጭ ተመልካቾቻችን ደግሞ አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ያዝናቸውን ዝግጅቶች እናስተዋውቃችሁ።
ስክሌት እንዲጀምር አባቴ ነው ዋናው ምክንያቱ የሚወጣው ሱብስክሪፕተኛ ባይሆን እንት ለመናገር ማንንም አይችል ጀምር አልችልም። የሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን ያየውን ያደቁትና ሰው የሚነግረኝ ነገር ነበር።
የድሬዳዋ ወጣት ብስክሌተኞችን እንዲሁም ደግሞ የብስክሌት ባህልን በተመለከተ ዘገባ አለን። በሌላ በኩል ደግሞ ከሰሞኑ በሂልተን ሆቴል ለእይታ የቀረቡ በግጭት ውስጥ ያሳለፉ ህጻናት የስዕል ስራዎች ኤግዚቢሽንን በተመለከተም ዝግጅት ይዘናል። ሌሎች ጥንቅሮችም አሉን። ኤደን ገረመው መሰናዶውን በመምራት፣ ንጉሥ ታምሬ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሰሞኑ በአዲስ አበባ ሂልተን ሆቴል የተካሄደው የዩኤስአይዲ የህፃናት የስዕል አውደ ርዕይ ጎብኚዎች ኢትዮጵያ ከቅርብ ጊዜ ግጭቶች ትምህርት በመውሰድ በመንግስትና ታጣቂዎች መካከል የሚደረጉ ግጭቶችን በሰላማዊ መንገድ መፍታት አለባት ብለዋል። በሂልተን ሆቴል የተካሄደው አውደ ርዕይም የኪነ ጥበብ ትምህርቱና ህክምና ተሳታፊዎች ተማሪዎች በግጭት ወቅት ያጋጠማቸውን ልምዳቸውን እንዲያስታውሱ እድል እንደፈጠረላቸውም ያሳያል ሲሉ ለአሜሪካ ድምጽ ተናግሯል። አስቴር ምስጋናው በዚህ ዙሪያ ዘገባላት።
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም ምረት በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID Read to Project ለአሜሪካ ድምጽ አስታውቋል። በአውደ ሪዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሐሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋ ጋስብ እና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምጽ እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጣሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይሄንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል፣ ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ እርግብ፣ እናቶችና ህጻናት ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጦርነት የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው ድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይ የተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳይ። ይህ ስዕሉ አንደኛ ነው ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው በቃ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቃለን። ልጆችም ወላጆችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልዕክት አስተላልፋለሁ። አመሰግናለሁ።
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህን ነገር የተረዳሁበት መንገድ ስዕል የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይሄ ስዕል አሁን ለምሳሌ ብንመለከት እዚህ ጋር እርግብ አለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን የሚል መልእክት አለ።
ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኞቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ። ኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም ለመስራት በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ሕፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡ እየጎዳ እንጂ እየተጠቀመ አይደለም። አንዱ
በዛሬው ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋናው ነው።
ከድሬዳዋ ከተማር ጋር ረዥም ትስስር ያለው የብስክሌት ውድድር ደብዝዞ ከቆየበት የማንሰራራት አዝማሚያ እያሳየ እንደሆነ ብስክሌተኞች እየተናገሩ ነው። ከከተማዋ ሜዳማነት ጋር በተያያዘም ለዕለታዊ እንቅስቃሴ ብስክሌትን በአብዛኛው የሚጠቀሙት ነዋሪዎቿ በብስክሌት ውድድርም የነበራቸውን ጉልህ አሻራ በማስታወስ ከሪፖርተራችን አዲስ ቸኮል ጋር ቆይታ አድርገዋል።
ድሬ ታሳስ በሚል በድሬዳዋ የተዘጋጀ የነበረው ብስክሌት ስፖርት ውድድር ከ16 ዓመታት መቋረጥ በኋላ ዘንድሮ ተካሂዷል። በውድድሩ አንጋፋ ብስክሌተኞችና የከተማ ነዋሪዎችን ጨምሮ የድሬዳዋ ከተማና የትግራይ ክልል ብስክሌት ክለቦች ተሳትፈዋል። የዘንድሮን ድሬ ታሳስ ውድድር አብዛኛው ሜዳሊያዎች የትግራይ ትራንስ ኢትዮጵያ ክለብ ተወዳዳሪዎች ሲያሸንፉ፣ ከድሬዳዋ ደግሞ ኪያ ጀማልና አሚር ጃፈር ባለሜዳሊያዎች ሆነዋል። የኢትዮጵያ ብሔራዊ ቡድን ተመራጭ ሆኑት ኪያና አሚር ወደ ብስክሌት ስፖርት ለመግባት ያገዛቸው ትውልዳዊ ልብ ያለው የሚችለው የድሬዳዋ የብስክሌት ስፖርት ነው። አሚር በከዚራ ዙሪያ የብስክሌት ውድድርን እያያደገ ልጅ ነው።
ብስክሌት የጀመርኩት ብስክሌትን በጣም አይ ነበር ያኔ በነዘሪሁን ጊዜ ህፃን ነበርኩኝ። ፋዘርም ይዞኝ ይሄድ ነበር ከዚራ ዙሪያ ነበር ቤታችን። ከዛ ከዚራ ላይ በሚደረጉት ውድድሮች የዘሪሁን ውድድሮች አያቸው ነበር እንዲሁም እንድሪያስ የሚያደርጉትን እና እኛ ግቢ በዛን ሰዓት አንድ ይፍሩ ተሰማ የሚባል ተወዳዳሪ ነበር፣ ብስክሌት ተወዳዳሪ ነበር። እና ሁሌ እሱ በቃ ደረጃ ውስጥ ሲገባ ምናምን አየው ነበር፣ ጎበዝ ተወዳዳሪ ነበር። ከዛ ብስክሌት በቃ ብስክሌትን አይ ነበር፣ እሱም እንደዛ እኛ ግቢ ውስጥ ሳየው በቃ ብስክሌት ለምን እኔም ብስክሌት አልጀምርም እንደሱ መሆን ፈልጋለሁ ሳድግል ነበር። ከዛ በኋላ ብስክሌትን ከሱ አይቼ ብስክሌትን ጀመርኩ።
ኪያ ጀማል ደግሞ የአንጋፋ ብስክሌተኛ የኦሎምፒክ ተወዳዳሪና የድሬዳዋ ብስክሌት ፌዴሬሽን ፕሬዚዳንት ጀማል ሮጎራ ልጅ ነው።
ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ የሚወጣው። እሱ ብስክሌተኛ ቢሆን እውነት ለመናገር ማንንም አይቼ ልጀምር አልችልም። የእሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየውን ያደግኩትና ሰው የሚነግረኝ ነገር ነበረ፣ እንደ አባት መሆን አለብህ እንደዚህ ነበር አባት ምናምን። ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜታዊ ነች ውድድር ላይ፣ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ ና እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው።
ከዚህ ቀደም የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል ለስፔኑ ክለብ የፈረመ ፕሮፌሽናል አትሌት ነው። አባቱ ጀማል ሮጎራ ደግሞ በ1970ዎቹ መጀመሪያ ለሶስት ዓመታት የኢትዮጵያ ሻምፒዮና የነበረ እንዲሁም በአፍሪካ ና በ1972 የሞስኮ ኦሎምፒክ ኢትዮጵያን ወክሎ የተወዳደረ ስመጥር ብስክሌተኛ ነው። ድሬዳዋ በእርሱ ዘመን በዛ ያሉ ውድድሮችን በማዘጋጀት የደመቀ ስም እንደነበራት የሚያስታውሰው የዚያ ዘመኑ ብስክሌተኛ ጀማል በወቅቱ የዘጋጁ የነበሩ ውድድሮችን መለስ ብለ ያስቃኘናል።
በአመት ሚኒመም 13 ውድድር ይደረጋል ኢትዮጵያ ሻምፒዮና ከመሄዳችን በፊት
ድሬዳዋ ውስጥ።
ድሬዳዋ ውስጥ
እንደ አቶ ጀማል ሀገር አቀፍ ውድድሮችን ሳይጨምር በድሬዳዋ የሚዘጋጁ 13ቱ ዓመታዊ ውድድሮችም ሰፊ ተመልካች ነበራቸው። የብስክሌት ስፖርት ባህል ከከተማ የብስክሌት አጠቃቀም ጋር የተያያዘ እንደሆነ አቶ ጀማል ያመለክታል።
ብዙ ሰው ብስክሌት ይደዳል እና በጣም ብስክሌትን በጣም ይወድ ብዙ ሰው ያለው እና ብዙ ብስክሌት ከተማው ይታያል እና አብዛኛው ሰው ድሬዳዋ ከአንድ ቦታ ወደ አንድ ቦታ ለሚሄድ ብስክሌት በጣም ብዙ እንዳገት የለውም ቁጥረት የለውም ሰው ብዙ ይጠቀም ነበር እና የብስክሌትን እያደገ ነው በጣም የሄደው።
ከሶስት ዓመት በፊት የአሜሪካ ድምፅ እንግዳ የነበሩት የ85 ዓመቱ መምህር ጥላው ማስረሻም በጎልማሳነት እድሜያቸው የዚህ በድሬዳዋ ጉልፍ ስፍራ የነበረው የብስክሌት ስፖርት ተሳታፊ እንደነበሩ ያስታውሳሉ።
ብስክሌት እንጋለብ ነበረ። ከዛ ከድሬዳዋ አዲስ አበባ ድረስ በብስክሌት ሄደናል። 1970 ዓመተ ምህረት ሉቢ ደርሰን ቤተክርስቲያኑን ዞር እዚያ ስር ዙር እንዞር ነበር።
ከድሬዳዋ ተነስቶ ቁልቢ ድረስ
ቁልቢን ዞረን
ጋራውን ወጣችሁ ደርገ
ዞረን መተን እዚያ ስር ዙር እዙ ከዚራው ዞረናል ስውስ ይለኛል።
በአሁኑ ሰዓት አሚር ጃፈር የኢትዮጵያ ብሔራዊ ቡድን በመወከል በቱር ሩዋንዳ በመሳተፍ ላይ ነው። ኪያ ጀማልም እንዲሁ። አሚር ለአንድ ተወዳዳሪ የሚያስፈልጉት ትጥቆች ሳይሟሉለት ኢትዮጵያን ወክሎ በልዩ ልዩ የአፍሪካ ሀገራት ውድድር ማድረጉን ይናገራል።
እኔ አሁን ብሔራዊ ቡድን ሄጃለሁ። ከአንድም አራተኛና አምስተኛ ጊዜ ነው በብሔራዊ ቡድንና ሴንተርም ሳውዝ አፍሪካ የዓለም የብስክሌቶች እንትን አቀፍ ሄጃለሁ እና ያንን እንኳን እዛ ላይ ሲሄድ እንኳን ያሉት የምግብና ያሉት በቃ የሚያቀርቡልን ማቴሪያል በጣም የተለያየ ነው። አሁን ድሬዳዋ ላይ ብቻ ሳይሆን ኢትዮጵያ ላይ የውጭ አሰልጣኞች ወይም እንትኖች ቢመጡ አካላቶች ቢመጡ ቢያንስ የኢትዮጵያ የድሬዳዋ ብቻ ሳይሆን የኢትዮጵያ ብስክሌት የማደግ አቅም ይኖሯል። ቢያንስ አንድ ስፖርተኛ ብዙ ነገር ነው ማግኘት ያለበት። አንድ የብስክሌት ፓውደር እንኳን ለመግዛት ቢያንስ ከ8000 ብር በላይ ያስፈልጋል። 8000 ብር እንኳን ደሞዛችን እንኳን 8000 ብር አይገባም። እና ይሄ ነገር ተስተካክሎ ያሉት ነገሮች ደሞዝ አነስተኛ ደሞዝ ምንም እንትን አይልም ደሞዝ ችግር የለውም። ግን እኛ የደሞዝ ምናምን ሳይሆን ፍላጎታችን ቢያንስ ጥሩ ነገር ተሟልቶልን ከኢትዮጵያ ወጥተን ሀገራችን ወክለን ምንጫወትበት ክለብ አግኝተው ውጪ ላይ ያንን እንጂ ምንፈልገው የደሞዝ ጭማሪ ወይ የደሞዝ ምናምን አይደለም።
ላለፉት 3 10 አመታት ለድሬዳዋ ብስክሌት ስፖርት ይሰጥ የነበረው ትኩረት በመቀነሱና ለለታይ መቋቋጃነትም የብስክሌት ሚና በባጃጅ እየተተካ በመምጣቱ ስፖርቱ ተቀዛቅዞ እንደቆየ አንከፈው ብስክሌተኛ ጀማሮ ቆራ ያብራራል። አሁን ደግሞ ደብዘዞ የቆየው ባህላዊ ስፖርቱ ገጽታዎች መቀየር እንደጀመሩ ብስክሌተኞቹ ይናገራሉ። እስካሁን የራሱ የውድድር ብስክሌት ያልነበረው የኢትዮጵያ ብሔራዊ ቡድን ተጫዋቹ አሚር ጃፈር ሰሞኑን ወደ ሩዋንዳ ያመራው በስጦታ የተበረከተለትን የመወዳደሪያ ብስክሌት ይዞ ነው። ስጦታ የተበረከተለት ደግሞ የድሬ ታሳስ ሙሉ ወጪውን በመሸፈን ውድድሩን ያዘጋጀው የከተማዋ ተወላጅና የድሬ ቲዩብና ሀሪፍ ስፖርት መስራች ቢኒያም ነገሱ ነው። እንብዛም አበረታች ሁኔታ በሌለበት ጎልተው የወጡት የድሬዳዎቹ አሚርና ኪያ የየራሳቸው ህልም አላቸው።
ስለ ወደፊት ህልሜ ገና አሁን ያለሁበት ገና አሁን ላይ ምንም ላይ ቦታ ላይ አልደረስኩም። አሁን ባለሁበት ያው አንድ ተወዳዳሪ የድሬዳዋ ከነማ ተወዳዳሪና ብሔራ ቡድንን ናሽናል ቲምን የኢትዮጵያ ብሔራ ቡድን እየወከልኩ ምጫወት ተወዳዳሪ ነኝ። ከዚህ በላይ እስካሁን ልምድ ወስጃለሁ። በብሔራ ቡድን ደረጃ ውጪም እየሄድኩኝ ተጫውቻለሁ። ብዙ ልምዶችን አግኝቻለሁ። ጥሩ ብስክሌትና ጥሩ ማቴሪያል አግኝቼ ጥሩ እንቅስቃሴ አድርጌ በአሁኑ ሰዓት ጥሩ ውጤትን አግኝቼ ከዚህ ሀገር ቢያንስ ክለብ ስፔን ላይም ፈረንሳይ ላይም ላሉት ክለቦች የሆኑ ጥሩ ክለቦች ላይ ገብቼ ሀገሬን ወክዬ መጫወት እፈልጋለሁ።
ብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ እፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት እፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ፣ ከኢትዮጵያ ዘጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው። እነሱ ተሳትፈውታል፣ ግን እኔ ደግሞ ማሸነፍ እፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው።
ጀማር ሮጎራ በአሁኑ ሰዓት በአፍሪካ በግንባር ቀደምነት የሚጠቀሱ የብስክሌት ስፖርተኞችን እያፈራች ባለችው የኤርትራ ስኬት ላይ ለመድረስ ድሬዳዋም አቅም አላት ብሎ ያምናል።
እኛ ቡድን የድሬዳዋ ቡድን በአሁኑ ያሉ ወጣቶች በጣም ጥሩ ናቸው። ኮሚኒቲ እነሱን በትክክል ማስተዳደር የሚፈልገውን ነገር በሙሉ ሆቴል ካስፈልግ ለሆቴል ምግብም እንደዛ ሁሉ ነገር ቢደረግላቸው ከፍተኛ ሆቴል ያመጣል። ስመራ አሁን ይህንን ነገር እንደ ባህል ነው ያዙት። ምክንያቱም የጣሊያን ኢንሹሬንስ እዛ ጋር ስለነበረ እነሱ ሁሉም እኛ ይበልጣሉ። የአፍሪካ ሻምፒዮን ብዙ ጊዜ ሆነዋል።
እንደ እግር ኳስ ሁሉ ድሬዳዋን ሲያስጠራት የኖሩ የብስክሌት ስፖርት ባህል አሁን ተስፋ እንደተደረገው ወደ ቀድሞ ዝናው ይመለስ ሲሆን አብረን የምናየው ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ይቀጥላል። ለመሆኑ ቲክቶክ ለኢትዮጵያን ወጣቶች ምን ይዟል? አስማማየ ነው መስተናዶ አለው።
በኢትዮጵያ የወጣቶችን ቀልብ ለመግዛት እየቻሉ ካሉ ማህበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎች በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምፅ ያናገራቸው የማህበራዊና ስነ ልቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለመምጣቱ ይገልጻሉ። የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማህበራዊ እሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የእሴት ቅብብሎች ላይ ክፍተት የሚፈጥር ነው።
የትውልድ ጅረት የማያቋርጥ ነው። ክፍተት ሊኖር አይችልም። ምክንያቱም በአካል፣ በአንደበት፣ በሀሳብ፣ በቲዩ ፊት እንገናኛለን። አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበር እና አሁን ግን የሚታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስታወቅ የተወሰኑ በጣም ጥቂት እኛ እንኳን በምናውቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይታሰብ ከንቱ ዓለም ውስጥ ተዛፍቀው ትምህርታቸው መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውም ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ ሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው።
እንደ አውሮፓውያን አቆጣጠር 2016 ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት ዓመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳለው ያብራራሉ።
ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮ ዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያቺ አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገርን ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪስ ውስጥ ለካ የሚያስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣይል እና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ህይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው።
መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙሃኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማህበራዊ እሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል።
ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያደርጉት ምንድን ነው? ምንም ይሁን መታየት ነው። የሚያመጣውን ማህበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም፣ ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም በእኛ ጊዜ ለዛውም በአሁኑ ጊዜ አሁን ባለንበት ዘመን ላይ ጣቸው ጠልቆ አልገባም። ስለዚህ የሆነ ነገር አዩ ተሯሩጦ መለጠፍ ነው። ለምን የእነሱ ፍላጎት 10,000-20,000 ላይክ እና ሼር ማግኘት እና እሷን ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው። እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለአገር ምጣኔ ሀብት ጥቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው፣ ያገኙትን ነው የሚለጥፉት፣ ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይህ ነገር አንድ ተብሎ በጊዜ ነቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውስ ያስከትላል።
የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም።
የሌት ካመር አድቫንቴጅ ወይም የዘግይቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመምጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢም በማግኘት ሊሆን ይችላል፣ በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል፣ እቃዎችን በመሸጥ ሊሆን ይችላል፣ ከራሳቸውም አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ ለራሳቸው የተሻለ ህይወት ለማምጣት ጠቃሚ ሆኗል። ማለም የሆነላቸውም አሉ እና በዛ አንጻር ሲታይ ተገቢ ነው። ግን ሁሉም ነገር ባለው ነገሮች ውስጥ መታየት ያለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት 68% ከኢትዮጵያ ሕዝብ ውስጥ ከ35 ዓመት በታች ነው። ከዛም ደግሞ ከ14 ዓመት በታች ያለው ደግሞ እጅግ ይበዛል ነው እና ይህ ትልቅ አምራች ኃይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠናው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደው ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወትና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታቸው ላይ የሚፈጥረው ጫና እጅግ ከፍተኛ ነው። ቅድም ደግሞ እኔ እንዳነሳሁት ከግላዊ ህይወታቸው ላይ ከስሜታቸው፣ ከድብርት አንጻር፣ ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ፆታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው፣ ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ሊያዩ እና ያ ደግሞ ትንሽ ጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬ ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበረሰቡ እዛ ሰው የሚወረወረው ጉዳት ያደርሳል እና እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫኖች በደንብ ግምት ውስጥ ገብተው እንዴት እነዚህ ነገሮች የሚጠቅመንን አስቀምጠን የሚጎዳውን መጥነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው።
ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ።
አንደኛ ሰዓቱ ነው፣ የምንጠቀምበትን ሰዓት። እርግጥ ከ18 ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ ያገኘነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት። ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን ላይ የሚፈጥረው ጫና፣ ከዛ ከስርዓተ ጾታ ጋር ያለው ግንኙነት ላይ የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይህም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጭው ዓለም ዲቶክስ ይሉታል፣ ዶፓሚን ዲቶክሲፊኬሽን እና 3 ቀን 4 ቀን በስነ ስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት ከትንንሽዬ ባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ አለማስቀመጥ ሊሆን ይችላል፣ እንዳያስታውሰን ከኪሳችን ውስጥ ማድረግ፣ ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ፣ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን። አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ 2 ቀን 3 ቀን ስንለየው አይምሯችን ውስጥ ያለውን የእያንዳንዱ ዑደቶች ያስተካክለዋል እና ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ ይመጣልናል። ከዛ ደግሞ እርስ በርስ ያለውን ግንኙነቶች ለምሳሌ በስነ ስርዓት በደንብ በጥናት የተረጋገጠው የሆነ ወቅት ላይ የላይ
ተመልካቾቻችን ሙሉ ዘገባውን የቪኦኤ አማርኛ ፌስቡክ ገጽ ላይ እንድትከታተሉን ጋብዛለን። ለምሽቱ ያዝናቸው መሰናዶች ተጠናቀዋል። አብራችሁ ስለነበራችሁ እያመሰገንን ዝግጅቱን ሰናበትን። ደህና ደሩ።